አድርገን ምናልባት ብዙም አትሄድም ብዙ ባንልም አንድ ሁለት ቁጥሮችን እና ይሆናል። የዛሬው አጠቃላይ ትምህርታችን የሚመለከተው ለህይወታችን ኃላፊነት መውሰድ እንዳለብን የሚያሳየውን ነገር ነው የምናየው። መቼም በክርስትና ህይወታችን ትልቁ ነገር ጌታን ማግኘታችን ነው። ከድቅድቅ ጨለማ ወደሚያስደንቅ ብርሃን መምጣታችን እሱ የመጀመሪያው ነገር ነው። ይሁን እንጂ አንድ የምንዘነጋው ነገር ከዛ አቋያ አለ። ከዳን በኋላ እንደ ዳኑ ሰዎች በመኖር ፈንታ ልክ ከመጀመሪያ ወንጌልን ስንሰማ እንደነበረው ሁኔታ በዛው ለመቀጠል ልባችን ይፈተናል። እና ምን ለማለት ፈልግ ነው? የራሳችን ጥረት አናደርግም። ክርስትና የራስ ጥረት ካልተጨመረበት እንዲሁ ከሃይማኖቶች አንዱ ከመሆን ያለፈ ነገር ሊሆን አይችልም። ሐዋርያው ጳውሎስ በቆላሲያስ ያሉ ምዕመናንን ያሉበትን ችግር ከሰማ በኋላ እንዴት አድርጎ ችግራቸውን ታክል ለማድረግ ወይም ደግሞ ለችግራቸው መፍትሄ የሚሆነውን ነገር ለመስጠት በእንዴት አለ መንገድ እንደቀረባቸው ባለፈው ተመልክተናል። ለቆላሲያስ ክርስቲያኖች ሲጽፍ በተለይ ባለፈው ካየነው መካከል ከቁጥር 9 እስከ 10 ያለው ሐሳብ ላይ ምዕራፍ 1 ቆላሲያስ እኛ ደግሞ ይህን ከሰማንበት ቀን ጀምሮ እያለ ይጀምራል። ምንድን ነው የሰሙት? ምንድን ነው ይህን ከሰማንበት የሚለው? ሶስት መሰረታዊ ነገሮችን ስለ እነሱ የሰማው ነገር አለ። ወንጌል ከደረሳቸው በኋላ፣ በኢየሱስ ክርስቶስ ካመኑ በኋላ በሕይወታቸው የታየ ነገር አለ። ኤጳፍራ መልእክቱን ይዞ በሚመጣበት ጊዜ የእነሱን ኒውስ ሲያቀርብለት የሰሙት ነገር አለ። አንዱ ምንድን ነው? በክርስቶስ ኢየሱስ ስለነበራቸው እምነት ነው። ይሄ ቤዚክ ነው። በክርስቶስ ኢየሱስ ስለነበራቸው እምነት። ሁለተኛው ለቅዱሳን ሁሉ ስለነበራቸው ፍቅር። ይሄንን አይተነዋል ቁጥር 3 እና ቁጥር 4 ላይ። ሶስተኛው ጥቅለል ያለ ሐሳብ የሰሙት ወንጌል ፍሬ እያፈራ ስለሆነ ወንጌል ወደ ልባችን ሲመጣና የልባችን በር ለወንጌል ሲከፈት የሚሆን ነገር አለ። አንደኛ የራሳችን ህይወት ይለወጣል። የኛ ህይወት ሲለወጥ በዙሪያችን ባሉ ሰዎች ዘንድ የሚሆን ነገር አለ። የህይወታችን መለወጥ ቀድሞ ከኖርንበት የተለየ ኑሮ መኖር ስንጀምር ሰዎች በጥያቄ ይያዛሉ። አንድም ወደ ነበርንበት ለመመለስ ይታገሉናል። አሊያም ደግሞ ይህንን ያመንነውን ነገር እንድንጠላ ያደርጉናል። ለቆላሲያስ ቤተ ክርስቲያን የደረሰባቸው ይሄ ነው። እንግዲህ ፍሬው ምንድን ነው? ወንጌል በሚሰበክበት ስፍራ አንድም ሰዎች ይቀበሉታል ወይም ደግሞ ይቃወሙታል። በየትኛውም ዘመን ተቃውሞ ያለበት ትምህርት ወንጌል ነው። ምክንያቱም ለዓለምም ለሰይጣንም ለስጋም የማይመች ነገር ነው ወንጌል ይዞ የሚሄደው። እና ስለዚህ ነው ቅድም መግቢያው ላይ ብያቸዋለሁ ለህይወታችን ኃላፊነት መውሰድ አለብን ብዬ አልኩት። እና ስለዚህ ይህንን ከሰማንበት ቀን ጀምሮ እግዚአብሔር የፈቃዱን እውቀት በመንፈሳዊ ጥበብና መረዳት ሁሉ ይሞላባችሁ ዘንድ ስለ እናንተ መጸለይንና መለመንን አላቋረጥንም ይላል። እንግዲህ ስለ እግዚአብሔር ፈቃድ በሰፊው ተነጋግረናል ባለፈው ጊዜ። የእግዚአብሔር ፈቃድ አለ በአንድ መልኩ፣ ግን ይህንን የእግዚአብሔርን ፈቃድ በመንፈሳዊ ጥበብና መረዳት ልንይዘው ካልሞከርን በስጋ መረዳት የእግዚአብሔርን ፈቃድ ለማወቅ ብንሞክር ችግር ውስጥ ነው የምንገባው ማለት ነው። ስለዚህ እነዚህ ሰዎች የፈቃዱን እውቀት በመንፈሳዊ ጥበብና መረዳት ይይዙት ዘንድ ስለዚህ ጉዳይ ይጸልይላቸው ወይም ይጸልዩላቸው እንደነበረ ይህንንም እንዳላቋርጡ ይናገራል። ሌላው የሚጸልይላቸው አንዱ እሱ ነው፣ ዋናው ኮሮ ሀሳብ ያ ሆኖ፣ ሁለተኛው ግን ሁለተኛው መሰረታዊ ሀሳብ ዛሬ በየአብያተ ክርስቲያኑ የምናየው በእያንዳንዳችን ህይወት የምናየውን ነገር የተመ ትግስት ይኖራችሁ ዘንድ ይላል። እንግዲህ መንፈሳዊ መሆን ብቻ በቂ አይደለም። መንፈሳዊ ፍሬ በሕይወታችን እንዲታይ ያስፈልጋል። ለጌታ እንደሚገባ እንድትኖሩ ወገኖቼ፣ ክርስትና እንዲሁ ዝም ብሎ ያንድ ሃይማኖት ክፍል አድርገን የምንወስደው ጉዳይ አይደለም። በሕይወታችን ላይ ለውጥ የሚያመጣ ጉዳይ ነው። ጌታን ከተቀበልን በኋላ አመለካከታችን፣ አስተሳሰባችን፣ ኑሯችን ቀድሞ ከነበረበት ካልተለወጠ ሪሊ አንድ ችግር አለን ማለት ነው። አንድም ክርስትናው አልገባንም፣ አሊያም የእኛን መንፈሳዊ ህይወት አንቆ ያዘ፣ የለመድነው ነገር ያልተላቀቅነው ነገር አለ ማለት ነው። ስለዚህ ጳውሎስ የሚልላቸው የሚጸልይላቸው ለምንድን ነው? ለጌታ እንደሚገባ እንድትኖሩ። በአንድ አቅጣጫ አይደለም፣ ወይም በአንድ ሰንበት አይደለም። ሁል ጊዜ ስትገቡ ስትወጡ በሁሉም ነገር ደስ እንድታሰኙት። ጌታ ጠብቀው ነገር ቢኖር ይሄ ነው። ለጌታ የሚገባ ኑሮ ማለት እኔና እናንተን ጌታ ለማዳን ዋጋ ከፍሏል። ይሄ ምንም የሚያጠያይቅ ነገር አይደለም። እኛ ልንሞት ሲገባን፣ እኛ ዋጋ ልንከፍል ሲገባን፣ በምትካችን ጌታ ዋጋ ከፍሏል። እኛን ነጻ አውጥቶናል። እኛ ነጻ ያወጣ ነው ግን እሱ በከፈለው ዋጋ ነው። ስለዚህ እሱን ደስ የሚያሰኝ ኑሮ ልንኖር ተጠርተናል ማለት ነው። ይሄም ምንድን ያለው በመልካም ስራ ሁሉ ፍሬ እያፈራችሁ እግዚአብሔርን በማወቅ እያደጋችሁ ታላቅ ጽናትና ትዕግስት ይኖራችሁ ዘንድ ይላል። ጌታን ተቀብለን ቀድሞ ከለመድነው ልማድ ተላቀን የጌታን ፈለግ ተከትለን መጓዝ ስንጀምር ውጊያ አለ። ይገርማችኋል፣ እንዳውም በዓለም በነበርንበት ጊዜ የሌለው አይነት ተቃውሞ ነው በእኛ ላይ የሚጀምረው እና ውጊያው ስላለ፣ ትግል ስላለ፣ ፈተናው ስላለ በቃ እኔ እንደዚህ እንግዲህ ከሆነ ምን አደርጋለሁ የምንለው ጉዳይ አይደለም። ይሄ ቢሆን ኖሮ ወንጌል ለእኛ ባልደረሰ ነበረ። የሐዋርያውን የህይወት ታሪክ ታስታውሳላችሁ። የተከበረ ሰው በጸሐፍት ፈሪሳውያን ዘንድ እንደ አይን የሚመለከቱት ሰው ጌታን ካገኘ በኋላ ቀላል አልሆነለትም። በተለይ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ታሪኩን ሄዳችሁ ስትመለከቱ የደረሰበትን መከራ በጣም በጣም የሚያሳዝን ነው። አይሁድ 5 ጊዜ 40 ጅራፍ ለ40 ጅራፍ አንድ ሲጎለው እንደገረፉት ይናገራል። በድንጋይ እንደተወገረ ይናገራል። እንደተደበደበ፣ እንደተራበ፣ በወገኖች በኩል መከራ እንደነበረበት፣ ከውጪ መከራ እንደነበረበት ይናገራል። ስለዚህ ጌታን እያወቅን ስንሄድ በሕይወታችን የሚከሰቱ ነገሮች አሉ፣ ውጊያ አለብን። ይሁን እንጂ ያንን በጽናት ልንቋቋመው እንደሚገባ የሚናገር ነው። ለእነኚህ ሰዎች የሚጸልየው ለዚህ ነው። ታገሱ። አሁን የደረሰባችሁ ወንጌልን ስላገኛችሁ ነው። የወንጌል ባህሪ ነው። እናንተ ስትታገሱ እግዚአብሔር በእናንተ ሕይወት ውስጥ አስደናቂ ነገር ያደርጋል እያለ ይነግራቸዋል። ዛሬም ልንጸና፣ ልንታገስ፣ ክርስቶስን ደስ የሚያሰኝ ሕይወት እለት እለት ልንኖር ማለት ነው። ክርስትናችንን በቃ እሁድ ቀን ቸርች ስንሄድ ወይም ከቅዱሳን ጋር እንዲህ ስንሰባሰብ ፕራክቲስ የምናደርገው ብቻ ሳይሆን በግላችን በጓዳችንም በስራ ቦታችንም በሄንበት ቦታ ሁሉ ለክርስቶስ የሚገባ ኑሮ እንድንኖር፣ አንድ የክርስቶስ ሰራተኛ እንድንሆን ማለት ነው። In order that you may live a life worthy of the Lord and may please him in every way, ይላል በእንግሊዘኛው። እንዴት ደስ ይላል! ሐዋርያው ይህንን ሀሳቡን ግልጽና የማያሻማ አድርጎ ነው የጻፈው። እንደ እግዚአብሔር ልጆች በክርስቶስ አምነው እንደዳኑ ሰዎች ኑሯቸው ክርስቶስ ያደረገላቸውን እያሰቡ እንዲኖሩ ያሳስባቸዋል። ምናልባት በምሳሌ ይሄን ነገር እንድንረዳው ለማቅረብ ብሞክር እንዲህ ይመስላል። በሀገራችን አታክልት ግሮሰሪ የሚሸጥበት ቦታ ሚዛን አይታችኋል። የድሮ ሚዛን ሁለት ሳህን ነገር አለ፣ አንደኛው ላይ ኪሎ ይቀመጣል። ከዛ በኋላ የምትፈልጉትን አታክልት ሌላኛው ላይ ታረጋላችሁ። ከዛ ሚዛኑ ልክ ሲሆን የምትከፍሉትን ዋጋ ከፍላችሁ ትሄዳላችሁ። ስለዚህ እንዲህ ብናየው በሚዛኑ ላይ ክርስቶስ ያደረገውንና አሁንም እያደረገው ያለውን ነገር በአንድ በኩል ብናስቀምጥ፣ በሌላው በኩል ደግሞ የኛ ባህሪና ጠባይ እንዲሁም ተግባር ብናስቀምጥ ያ ባላንስ ያደርግ ማለት ነው። መቼም ቢሆን ክርስቶስ ከሰራው ጋራ እኛ የምንሰራው ነገር እኩል ይታያል ማለት አንችልም። ግን ስታንዳርዱ ያ ነው፣ መለኪያው ያ ነው። እሱ የኖረውን ኑሮ እንድንኖር በአንደኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያው ጳውሎስ ቁጥር 1 ላይ ምን ይላል? እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። ዋው! እንዴት ያለ ነገር ነው! እንዴት አስደናቂ አባባል ነው! ጳውሎስ ከኛ የተለየ ሰው ሆኖ ነው? ፈተና የማይነካው ሰው ሆኖ ነው? ችግር ያላጋጠመው ሰው ሆኖ ነው? አይደለም። ሮሜ ምዕራፍ 7 ላይ ስለ ራሱ ህይወት የሚናገረውን ሄዳችሁ ብታዩ ይገርማችኋል። እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያስጥለኝ እያለ የሚጮህ ሰው ነው። የማስበውን የምወደውን ሳይሆን የማልፈልገውን ሳደርግ ራሴን አገኘዋለሁ እያለ የሚናገር ሰው ነው። ሀሳቡን ነው የተናገርኩት፣ ጥቅሱን እያነበብኩ አይደለም። እና ከዛ በኋላ ምዕራፍ 8 ላይ ሲመጣ በክርስቶስ ኢየሱስ ያለው የህይወት ህግ ነጻ እንዳወጣው ይናገራል። ስለዚህ ምንም እንኳን ክርስቶስ የሆነውንና ያደረገውን ነገር በሙላት እንደዛ አድርገን ባንገኝም መለኪያችን ግን ያ ነው። ሚዛኑ ላይ ክርስቶስ የሆነውንና ያደረገውን ነገር ቁጭ አድርገን እኛ ደግሞ የምንሆነውንና የምናደርገውን ቁጭ አድርገን ስናየው ሚዛኑ ወዴት ነው የሚደፋው? እንግዲህ ለክርስቶስ የሚገባ ኑሮ መኖር ማለት ክርስቶስ ለእኛ ካደረገውና አሁን እያደረገ ካለው ጋራ የሚመጣጠን ህይወት እንድንኖር ነው። ዋው! ይሄማ ማን ይችላል ልትሉኝ ትችሉ ይሆናል። አዎ፣ በስጋችን አንችልም። እግዚአብሔር የምንችልበትን መንፈሱን ሰጥቶናል። ጌታ ኢየሱስ ክርስቶስን እንደ ግል አዳናችን አድርገን ስንቀበል ያ የክርስቶስ መንፈስ በእኛ ውስጥ የሞተው መንፈሳችንን ሕያው አድርጎታል። ከዚህ የተነሳ እኛ ሳንሆን ያ የእርሱ መንፈስ በእኛ ሆኖ እኛ የማንችለውን እንድንችል ያደርገናል። ስለዚህ ሁል ጊዜ መለኪያችን ሰዎች ሳይሆኑ መለኪያችን ክርስቶስ ነው። ለዚህ እኮ ነው የዕብራውያን ጸሐፊ የእምነታችንን ራስና ፈጻሚውን ተመልክተን ሩጫችንን በትዕግስት እንሩጥ የሚለው ምዕራፍ 12 ላይ ያን ሀሳብ ታገኛላችሁ። ከክርስቶስ ማንነት አኳያ እኛነታችንን ቁጭ ስናደርግ የምናገኘው ውጤት ማለት ነው። አለበለዚያ በዳንኤል ምዕራፍ 4 ከቁጥር 26 እስከ 28 የተባለው ነገር ይደርስብናል። ማኔ ቴቄል ፋሪስ፣ በተለይ ቴቄል የሚለው ተመዝነህ ቀለህ ጸጋ ለብሶ ክርስትናን መኖር እንደሚቻል ኖሮ አሳይቶናል። ጳውሎስ በገላትያ ምዕራፍ 2 ቁጥር 20 ላይ ስለዚህ ፍቅር ሲናገር ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው ይላል። አሁን እኛ ራሳችንን ስናይ ስጋችን እንደሆነ ለእግዚአብሔር ፈቃድ ጠላት ሆኖ ተሸክመነው የምንዞረው ነገር ነው። ይሁን እንጂ ደግሞ እሱን ድል የምናደርግበትን መንፈሱን እግዚአብሔር ሰጥቶናል። ስለዚህ ለክርስቶስ የሚገባ ኑሮ ለመኖር በክርስቶስ የነበረ ሐሳብ በእኛ መሆን ያስፈልገዋል። ፊልጵስዩስ ምዕራፍ 2 ላይ ሐዋርያው ጳውሎስ ስለዚህ ሐሳብ ሲናገር በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ይላል። የሚቀጥለውን በግል ንባባቸው አንብቡት። ከዛ በኋላ እግዚአብሔር እንዴት ከፍ ከፍ እንዳደረገው ከስም ሁሉ በላይ የሆነውን ስም እንደሰጠው የሚናገረውን እናያለን። ክርስቶስ በመንፈሱ በእኛ ሲኖር የእርሱን ፍቅር፣ የእርሱን ይቅርታ ለሌሎች በእኛ በኩል ይገልጻል። የክርስትና ትርጉም ይሄ ነው። በቃ ለክርስቶስ የሚገባ ኑሮ መኖር ማለት የክርስቶስ እጅ፣ የክርስቶስ ዓይን፣ የክርስቶስ አፍ፣ የክርስቶስ አንደበት ሆነን ለሌላው እንድንኖር ማለት ነው። ለቆላሲያስ ምዕመናን ጳውሎስ የሚጸልይላቸው በዚህ ሁኔታ ውስጥ እንዲገኙ ነው። የክርስቶስ ባህሪ በእነሱ ውስጥ እንዲታይ ነው። አንድ ቻይና አገር የሆነ ታሪክ ልንገራችሁ፣ እውነተኛ ታሪክ ነው። አንድ ሚስዮናዊ ቻይና አገር ሄዶ ከከተማ በጣም ውጪ ወደ ሆነ ስፍራ ወንጌልን እሰብካለሁ ብሎ ሄደ። በቃ የመጣሁበትን የክርስቶስን ወንጌል ላሰማና ቢገሉኝም ይግደሉኝ ብሎ በቃ እንዳው ስለ ክርስቶስ ፍቅር፣ ክርስቶስ እንዴት መስዋዕት እንደሆነ አስተማረ እና ከዛ በኋላ ሰዎቹ በጽሞና ካዳመጡት በኋላ ይህን የምትለውን ሰውዬ እናውቀዋለን አሉት እና መቃብሩ ደግሞ እኛ ጋ ነው፣ ከፈለክ እናሳይህ ብለው ይዘውት ሄዱ። እሱ ስለ ክርስቶስ ነው የነገራቸው። እነሱ ግን ክርስቶስ ማለት ከዛ ሰው በፊት ሌላ ሚስዮናዊ ሄዶ ለካዛ አስተምሮ ኖሮ ህይወቱ አልፏል እና የዛን ሰውዬ መቃብር ወስዶ አሳዩት። እንግዲህ ክርስትና ለክርስቶስ የሚገባ ኑሮ መኖር ማለት የእሱ ሀሳብ በእኛ ውስጥ ሆኖ የእሱን ፈቃድ ለማድረግ ስንተጋ ማለት ነው። ያን ጊዜ የክርስቶስ ባህሪ በእኛ ውስጥ ይታያል። እርሱ በስጋ ተገልጦ ያደርገው የነበረውን በማድረግ ሌሎችን መድረስ ማለት ነው። ይህን ለማድረግ ደግሞ እሱ ራሱ በመንፈሱ በውስጣችን ሆኖ የሚሰራው ስራ ነው። አያስገድደንም፣ ግን ፈቃዳችንን ስንሰጠው የሚሆን ነገር አለ። እርሱ ለእኛ የሆነልንን ለሌሎች መሆን ማለት ነው። ይሄ ነው እንግዲህ መሰረታዊ ነገር። ምልክት እስቲ አርጉ አላችሁ። ምናልባት ጥያቄም ካለ እዚህ ላይ አቁሜ ልንወያይ እንችላለን። ከሌለ ትንሽ ቀጥላለሁኝ። ባላቸው ምክንያት መልእክቱ ቢጻፍም ያ መልእክት ለኛም የሚናገረን ነው ክርስቶስ የኖረውን ኑሮ እንድንኖር እሱን ለሌሎች እንድናሳይ ተጠርተናል። ክርስትና እኔና ኢየሱስ ደህና እንሁን ብለን ቁጭ የምንልበት ነገር አይደለም። ብዙ ሰው እንደዛ ነው የሚመስለው። ለምን መሰክራለሁ? ለምን አገለግላለሁ? እኔን እና ያንን አላውቅም። እኔ እንዲህና እንደዛ መሆንም አልችልም። እኔ የራሴ ፈተና አለኝ፣ የራሴ ድካም አለኝ። ብዙ የምንላቸው ነገሮች አሉ እና ከዚህ የተነሳ ክርስትና እኔና ክርስቶስ ብለን ቁጭ የምንለውበት ነገር ይመስለናል። ወገኖቼ የክርስቶስን ፈለግ ተከትለን እኛ ያገኘነውን ላላገኙ ሰዎች ምስክር የምንሆንበት ህይወት ቢኖር የክርስትና ህይወት ነው። ፍሬ ልናፈራ የምንችለውም በዚህ እኮ ነው። ፈተናው ቢኖርም ከተለያየ አቅጣጫ የሚዋጋን ኃይል ቢኖርም ጭክን ብለን ጌታ ሆይ ታስችለኛለህ ብለን ትንሿን ነገር ስናደርግ ትልቁ ይከተላል። በትንሹ ታማኝ ስንሆን በትልቁ ይሾመናል። አሜን። እግዚአብሔር ይህንን ነው የሚያደርገው። ስለዚህ ክርስትናችን በባህሪያችን እና በተግባራችን ለሌሎች መታየት አለበት። ዛሬ ለዓለም ችግር ከሆነ ነገር አንዱ የራሳችኑ ህይወት ነው። ኖረ ነው በቃ ለሌላ የሚታይ ነገር ሰዎች በእኛ ውስጥ ስለማያዩ የእነሱን ህይወት የሚኮንን ህይወት ወይ ደግሞ ከእነሱ ህይወት የተለየ ህይወት በእኛ ውስጥ ስለማያዩ ክርስቶስን ደስ የሚያሰኝ ኑሮ መኖር ስላልቻለን ክርስቲያን መሆናችንን ከመናገራችን ባሻገር ሰዎች የሚያዩት የሚያውቁት ነገር የለም። ወገኖቼ ይሄ ጳውሎስ ለቆላሲያስ የጻፈው ነገር እኔና እናንተንም ዛሬ የሚመለከተን ነገር ነው። ማንኛችንም ከዚህ ነጻ አይደለንም። ለክርስቶስ እንደሚገባ መኖር ያለብን የእርሱን ፍቅር ለማግኘት ብለን አይደለም። ኦልሬዲ አፍቅሮናል። ለእርሱ እንደሚገባ የምንኖረው እርሱ ስላፈቀረን ነው። እርሱ ደግሞ ያፈቀረን ምንም ነገር አግኝቶብን አይደለም። በቃ ገሌና ገሊት በጣም ጥሩ ሰዎች ናቸው፣ ለነኚህ ብሞትላቸው ይገባል ብሎ የሞተልን ሰዎች የለንም። ሮሜ ምዕራፍ 5 ከቁጥር 8 ጀምራችሁ ስታነቡ ይሄንን ጥሩ አድርጎ ገልጦታል። ገና ደካሞች ሳለን ስለ ኃጢአታችን ሞር እንደ ሞተ ይናገራል። እና በዛ ክፍል ላይ አናነበውም፣ ጊዜ ለመቆጠብ በግል ጊዜያችሁ አንብቡት። ሮሜ 5:8 ጀምሮ በጣም ደስ የሚል ሀሳብ ነው በዛ ላይ የተገለጸው። ስለ ጻድቅ ሰው ምናልባት የሚሞት ስለ መልካም ሰው የሚሞት ይገኝ ይሆናል ይላል። ግን እኛ ገና ደካሞች ሳለን ገና በኃጢአት ባርነት ስር በኃጢአት ቀንበር ስር ወድቀን ሳለ ክርስቶስ ስለ እኛ ሞተ ይላል። ይሄ ለምንድን ነው? ከፍቅሩ የተነሳ ነው። እኔና እናንተ ሰላም እረፍት እንድናገኝ በምትካችን መከራን ተቀብሎ እኔን እናንተን ነጻ አወጣን። ለዚህ ጌታ ነው እንግዲህ የምንሰጠው ምላሽ ቢያንስ ቢያንስ ማለት ነው ነጻ እንደ ወጣን ሰዎች እንድንመላለስ ይጠበቅብናል። ጥለነው የመጣነው ነገር ውስጥ እንደገና ተመልሰን ተጠላልፈን እንዳንኖር ማለት ነው። በገላትያ 5:1 ላይ ምንድን ነው የሚለው? በነጻነት ልንኖር ክርስቶስ ነጻ አወጣን ይላል። እንዴት ደስ ይላል! እንግዲህ ጸንታችሁ ቁሙ፣ እንደገናም ለባርነት በባርነት ቀንበር አትያዙ ይለናል። ነጻ የወጣ ነው በነጻነት ልንኖር ነው። ነጻ የወጣ ነው ነጻ ያልወጡትን ነጻ እንድናወጣ ነው። እንዴት ደስ የቅርብ ዘመዶቻችን ሳይቀሩ ስንቶች ናቸው አሁንም በባርነት ቀንበር ውስጥ ያሉት። ወገኖቼ ለክርስቶስ እንደሚገባ እንድንኖር ከፈለግን የርሱን ፈለግ መከተል ብቻ ነው። ለርሱ እንደሚገባ እንዳንኖር የሚያደርገን ኃጢአት ነው፣ ሌላ ነገር የለም። በሕይወታችን ደግሞ ኃጢአትን መለማመድ እስካላቆምን የኃጢአት ባሪያዎች ነን። መጽሐፍ ቅዱስ እንደዛ ነው የሚያስቀምጠው፣ ምንም የሚያሻሽለው ነገር የለም። ዛሬ ለኃጢአት እንኳ የተለያየ ስም ሊሰጠው ቢሞከርም እንደዛ አይደለም መጽሐፉ የሚለው። በዮሐንስ ወንጌል ምዕራፍ 8 ላይ ታስታውሳላችሁ፣ ከቁጥር 31 እስከ 34 በኋላ አንብቡት። ጌታ ምንድነው በዛ ክፍል ላይ የሚያለው? እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። ዙሪያውን ከበው ለነበሩ አይሁድ እነሱ ሲመልሱለት ምን አሉት? እኛ የአብርሃም ዘር ነን፣ ለአንድም ስንኳ ከቶ ባሪያዎች አልሆንም አሉት። አንተ አርነት እንዴት ትወጣላችሁ ትለናለህ አሉት። ኢየሱስ ሲመልስ ምንድን ያላቸው? እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው አላቸው። መቼም ይህንን ስናገር ፐርፐስሊ ማለት ነው፣ እያስተዋል እያወቅ ፕላን አድርገን ስለምንሰራው ኃጢአት እንጂ በአንድም በሌላም በኩል ስተን የምናደርገውን አስበን አይ እኔ ፍጹም አይደለሁም ብለን እንድንል አይደለም። አንዳንዶቻችን በዚህ ጊዜ እንኳን ምናልባት የተሸነፍንለት ነገር ሊኖር ይችላል፣ በግላችን የምናውቀው እኛና እግዚአብሔር የምንተዋወቀው ማለት ነው። ሐዋርያው ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ላይ ምን ይላል? ሰው ለተሸነፈለት ነገር ለእርሱ ተገዝቶ ባሪያ ነውና ይላል። ባሪያ ማለት የራሱ ፈቃድ የሌለው ማለት ነው። ለአንዳንድ ሰው ሱስ ሊሆን ይችላል፣ የተለያየ ነገር ሱስ ማለት ነው። ወገኖቼ ክርስቶስ ለእኛ ያደረገውን እስቲ ቆም ብለን ለአንድ አፍታ እናስበው። እኛ አሁን የምናደርገውና እያደረግን ያለውንም ቆም ብለን እናይ። ይህንን ከእርሱ እርሱ ካደረገልን ጋር እናመዛዝ። የእርሱን ፍቅር ከእኛ ፍቅር ጋር እንየው። መቼም ቢሆን በምንም መልኩ እኛና እሱ አንወዳደርም። ቅድም እንዳልኳችሁ መለኪያችን ግን እርሱ ነው። ቸርነቱን ስናይ፣ ምሕረቱን ስናይ፣ ትዕግስቱን ስናይ፣ ይቅርታውን ስናይ፣ እነዚህ ነገሮች በእኛ ህይወት ውስጥ ስንመለከታቸው ከእርሱ ጋር ሊወዳደሩ አይችሉም። ግን መለኪያችን እርሱን አድርገን ወደዛ ራሳችንን እየሰጠን ስንሄድ ያ የእርሱ ፍቅር በእኛ ውስጥ ፍሎ ማድረግ ይጀምራል። የእርሱ ምሕረት፣ የእርሱ ቸርነት ለሌሎች ሊፈስ ይችላል። ስለዚህ በክርስትና ህይወታችን ስንመላለስ መለኪያችን ሌላ ሰው ሳይሆን እርሱ ለእኛ ያደረገው አሁን እያደረገው ያለው ነገር ነው። በእኛ ህይወት ውስጥ የምናደርገው ማንኛውም በጎ ነገር፣ ማንኛውም በጎ ምግባር መሰረቱ በእኛ በራሳችን መልካም የሚባል ነገር በባህሪያችን የለም። በእኛ ያለን ዋና ገንዘባችን ቢኖር ያው ኃጢአትና አመጽ ነው። ጌታ ምን አለ በዮሐንስ 15:4 ላይ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም አለ። 4 በቃ ደምድሞታል እኮ። ይህንን በምንም አይነት ነገር የምናሻሽለው ነገር አይደለም። በእኔ ባትኖሩ ልክ የወይን ግንድ ላይ ያለ ቅርንጫፍ ከወይኑ ግንድ ከተለየ ፍሬ ማፍራት አይደለም ይሞታል። እንዳው እንዳም ቁጥር 5 ላይ ምንድን ነው የሚለው? ያለ እኔ ምንም ልታደርጉ አትችሉ፣ በእኔ የሚኖር እኔ በእርሱ እርሱ ብዙ ፍሬ ያፈራል ይላል። ዋው እንዴት ደስ ይላል! ነገራችን ሁሉ በዚሁ ይጠቃለላል። ያለ እኔ ምንም ልታደርጉ አትችሉ፣ በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል። ይህ ሀሳብ ከራእይ ምዕራፍ 3 ላይ ካለው ሀሳብ ጋር የሚመሳሰል ነው። ራእይ 3:19-20 እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ በሩንም ቢከፍትልኝ ወደ እርሱ ገባለሁ፣ እርሱም ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይላል። ጌታ ሁል ጊዜ ከእኛ ጋር ሊሆን በእኛ ሊሰራ ፈቃደኛ ነው። ለዚህ ነው መጽሐፍ ቅዱሳችሁን ስትመለከቱ በተደጋጋሚ የምታዩት ሀሳብ እግዚአብሔር ወደ እኛ መጥቶ በእኛ ሊሰራ መፈለጉን ነው የምናገኘው። ይህን ለመሆን ግን ራሳችንን ማስለመድ ይኖርብናል። ቁጭ ብለን በማሰብ ስለዚህ በመማር እና በማስተማር ወይም ደግሞ ይህን የተመለከተ መጽሐፍት በማንበብ ኢንፎርሜሽኑን ልናገኝ እንችላለን። ግን ልምምዱን የግዴታ ራሳችንን ማስለመድ ይኖርብናል። ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ላይ ቁጥር 7 ለወጣቱ ለጢሞቴዎስ ከመከረው ምክር አንዱ እግዚአብሔርን ለመምሰል ራስክን አስለምድ ነው ያለው። ሰው ለክርስቶስ የሚገባ ኑሮ ለመኖር ከፈለገ የግዴታ ራሱን ማስለመድ አለበት። እውነት እኮ ነው አይደለም? በዚህ ዓለም ላይ ብዙ ነገሮችን ማንም አስለምዶን አይደለም። አይተን ኢኒሼቲቭ ወስደን የምናደርጋቸው ብዙ ነገሮች አሉ። ራሳችን የምናደርጋቸው ማለት ነው። ማንም ሰው ውሸትን ትሬን የሚያደርገን ሰው አለ እንዴ? ግን በራሳችን ውስጥ ተጸንሶ ዛሬ ትንሽ ነገ ትንሽ ከተነው ወዲያ እያለ እያደገ ሌላ ነገር እየጨመረ ይሄዳል። ልምምድ ማለት ያ ነው። ስለዚህ ያለ እኔ ምንም ልታደርጉ አትችሉም፣ በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል ያለው ጌታ በእርሱ እንድንሆን ያለ እርሱ ምንም መሆን እንደማንችል ስለሚያውቅ ነው። ያለ ማድረግ ደግሞ እለት እለት ራሳችንን ማስለመድ አለብን። አንድ ዘር ከተዘራ በኋላ ያ ዘር መብቀሉና ፍሬ ማፍራቱ የማይቀር ነገር ነው። ጳውሎስ ለቆላሴ በእናንተ መካከል የወንጌል ዘር ተዘርቷል ቁጥር 5:6 ላይ በወንጌል እውነት ቃል አስቀድማችሁ ሰማችሁ፣ ይህ ቃል በእናንተ እንዳለ በዓለም ፍሬ ያፈራል ያድግማል ይላል። ወንጌል ተዘርቷል፣ በውጤቱም እናንተ አምናችሁ ደህንነትን አግኝታችኋል። አሁን ግን ያን ደህንነታችሁን የሚበርዙ አጋጥመዋችኋል። ጸንታችሁ ቁሙ። ደግሞም አለው ጊዜ ይወስዳል ያ የተተከለው አትክልት በቅሎ ስር ሰዶ ካላደገ ፍሬ አይሰጥም በክርስትናችንም እንደዚሁ ነው ጌታን ከተቀበልን በኋላ ለናድግ የሚያስችለንን ነገር ቃሉን መመገብ ጌታ የሚለን ነገር እየታዘዝን ራሳችንን እያስለመድን ከለት ወደ ለት መሄድ ያስፈልገናል ትኩረታችን በክርስቶስ ላይ በሆነ ቁጥር እርሱን እየመሰልን እንሄዳለን እንዲሁ በለት አባባላችንም የሚባል ነገር አለ አይደለም ከማን ጋር እንደምትውል ነገረኝና ማንነትን እነግራለሁ የሚባል አባባል አለ መሰለኝ አብረነው የምንኖረው ነው ምን መስለው ያፈቀር ነው ያዝነው ነገር ኮንትሮል ያደርገናል ክርስቶስን ካፈቀር ነው በቃ ሌላ መሆን አይችልም ይዘናል ከያዝነው ይዘናል ብዙዎቻችንን ያዝነው ነገር እኮ ነው የሚይዘን የዚህ ዓለም ነገር ከያዝ ይይዘናል የጌታን ነገር ከያዝ ይይዘናል ጌታ በለን ኑሯችን የምንፈልገውንና የምንወደውን ነገር ለማድረግ የምንተጋውን ያህል ለነፍሳችን ጉዳይ ለዘላቂው ነገር ለዘላለሙ ነገር ምን ያህል እንተጋለን በለን ኑሯችን እንኳን ስራ የምንሰራው ገንዘብ ስለምንፈልጋለን አይደለም ጥቅም ስላለው አይደለም ተማሪ አይኑ እስኪደክም የሚያጠናው በመጨረሻ የሚያገኘው ነገር ስላለ ነው ለዚህ ነው ጌታ የድል ህይወት የድል አድራጊነት ህይወት እንዴት መኖር እንደምንችል በዮሐንስ ወንጌል ላይ ቅድም ያነበብነው ቁጥር ማለት ነው 15 ቁጥር 5 ላይ ያን ሐሳብ በወይን ግንድና በሐረጎ አስመስሎ ምሳሌ አድርጎ የነገረን ወገኖቼ ያለ ክርስቶስ ክርስቲያናዊ ስነ ምግባር የሚባል ነገር የለም ያለ ክርስቶስ እውነተኛ ፍቅር የሚባል ነገር የለም ያለ ክርስቶስ ምህረት ማድረግ አይቻልም ያለ ክርስቶስ ይቅር ማለት ሰውንም አይቻልም እሱ ያደረገልንን ስናይ እሱ በሕይወታችን የሚሰራውን ስናይ ያን ጊዜ እኛም ሌላውን መሸከም እንችላለን ሕይወታችን ከክርስቶስ ተለይቶ መመላለስ ሲጀምር በግራ መጋባትና በተስፋ መቁረጥ የተሞላ ህይወት ነው የክርስትና ሂደት ብዙ ጠመዝማዛ መንገድ ስላለው ያሰብነው ያቀነው ነገር አልሆን ሲለን ወይ በተሳሳተ መንገድ በክርስትና በኩል እናገኛለን ብለን የምናስበው ነገር ሲኖር እንዳሰብነው ነገሮች ደግሞ ሆነው ሳይገኙ መንገድ ላይ ስታክ እናደርጋለን ምሳሌ ለዚህ ጥሩ ትምህርት ይሰጠናል። አንድ ወይን ቅርንጫፍ ፍሬ የሚያፈራው በግንዱ እስካለ ብቻ ነው። ከግንዱ ሲለይ ግን አበቃለት፣ ሞት ነው የሚከተለው ከዛ በኋላ። ስለዚህ እኔና እናንተም በሕይወታችን ለውጥ ለማምጣት ሌላውንም ለመርዳት መልካም ምስክር ለመሆን በክርስቶስ ላይ እንጣበቅ። ሐዋርያው የቆላስያስን ክርስቲያኖች የኃይላቸው ምንጩ ክርስቶስ መሆኑን ስለሚያውቅ ያንን ኃይል እንዲያገኙ ይጸልይላቸዋል። የሚጸልየውም አንደኛ በመልካም ስራ ሁሉ ፍሬ እንዲያፈሩ። ወገኖቼ ሁላችንም የምናፈራው እኮ ፍሬ አለን። የፍሬው አይነት ይለያል እንጂ ያለ ፍሬ ያለ ሰው የለም። በገላትያ ምዕራፍ 6 ላይ ለዚህ አይደለም ጳውሎስ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል ይላል። መልካም ይሁን መጥፎ ፍሬ የምናፈራው ነገር አለ። ጳውሎስ ግን ይህንን ለይቶ ነው የሚነግራቸው። በመልካም ፍሬ በመልካም ስራ ፍሬ እያፈራችሁ እያለ ይናገራል። ማለት ምንድን ነው? በግልባጩ በክፉ ስራም ፍሬ ማፍራት እንዳለ ስለሚያውቅ ነው። ዛሬ እንዳውም የእያንዳንዱ ምእመን ችግር የቤተ ክርስቲያን ችግር በመልካም ስራ ፍሬ ማፍራት ሳይሆን በክፉ ስራ ፍሬ ማፍራት ይሆን? ሁለተኛው ዋና ሀሳብ ለቆላስያስ ጻፈላቸው ምንድን ነው? እግዚአብሔርን በማወቅ እንዲያድጉ ነው። ቃሉን በበላንና የእግዚአብሔር መንፈስ በረዳን ቁጥር የእግዚአብሔርን ማንነት እያወቅን እንሄዳለን። ያለ ቃሉ እግዚአብሔርን ማወቅ አንችልም። ቃሉና እግዚአብሔር አንድ ናቸው። ሶስተኛው ሀሳብ ጽናትና ትዕግስት እንዲኖራቸው ነው። በእምነት መጽናት ያስፈልጋል። ለመጽናት ደግሞ ትዕግስት ያስፈልጋል። ተስፋ የሚያስቆርጥ ነገር ሲመጣ፣ ፈተና ሲመጣ በኃይል ሁሉ እየበረቱ ስለ መንፈስ ቅዱስ ኃይል ነው የሚናገር ያለ። በስጋዊ ኃይል አይደለም፣ በኃይል ሁሉ እየበረቱ እንዲሄዱ ይጸልያል። ከሁሉ በላይ ወደ መጨረሻው ሀሳብ ላይ ለዚህ ሁሉ ያበቃቸውን ጌታ እንዲያመሰግኑ ይናገራል። መቼም ስለ ምስጋና ብዙ መናገር ይቻላል። እኛ ምስጋና ብለን የምናስበው አንድ ነገር ሲሆንልን፣ ሲሳካልን፣ ያውም የሚያመሰግን ልብ ካለን። አንዳንድ ጊዜ ራሳችንን ስናይ እንደ ትንንሽ ልጆች ነን። የምንፈልገውን እስክናገኝ ምናልባት ብዙ ልናለቅስ እንችላለን። ሲሰጠን ግን ነጠቅ አድርገን እንደምንሮጥ ማለት ነው። በድል ለመመላለስ የሚያስችለን የእኛ እቅድ የእኛ እውቀት ሳይሆን የእግዚአብሔር መንፈስ ነው። ያ የእግዚአብሔር መንፈስ እስከ 42 እነ ጴጥሮስን ታገኛላችሁ። የምታውቁት ታሪክ ነው። በአንድ ስብከት ወደ 3000 ሰዎች እንደ ዳኑ እናያለን በዛ ስፍራ ላይ። ያ የመንፈስ ቅዱስ ስራ ውጤት ነው። አስቸጋሪ በሆነ ዘመን አይናችሁ ላፈር በሚባልበት ዘመን ፈርተው ተጨንቀው በጌታችን ላይ ይሄን ያደረሱ ነገ በእኛ ምን ያደርሳሉ ያሉ ልባቸው ትርትር በሚልበት ጊዜ በእግዚአብሔር ፊት ይተጉ ነበርና ያ እግዚአብሔር መንፈስ መጥቶ አጥለቀለቃቸው። ከዛ በኋላ ሁለንተናቸው ተለወጠ። በኃይል ሁሉ የሚለው ጳውሎስ ይህንን ነው። ወገኖቼ በራሳችን ጥበብና እውቀት ሰው ማፍቀር ቀርቶ ራሳችንንም እንደሚገባ እናፈቅርም። የእግዚአብሔርንም ስራ መስራት አይቻልም። ለዚህ ነው ዘካርያስ 4:6 ላይ ምን ይላል? በመንፈስ እንጂ በኃይልና በብርታት አይደለም የሚለው። ጌታም ከሐዋርያት ከመለየቱ በፊት ያስጠነቅቃቸው ለዚህ ነው። ይህ ኃይል ያስፈልጋል። አብ የሰጠውን ተስፋ እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ ብሎ ያዘዛችሁ በዚህ ምክንያት ነው። ያ መንፈስ ቅዱስ በወረደባቸው ጊዜ ከኢየሩሳሌም ጀምረው በይሁዳ በሰማርያ እስከ ምድር ዳር የእሱ ምስክሮች ሆኑ። ወገኖቼ ብቻችንን በእኛ እውቀትና ችሎታ ልናደርግ የማንችለውን እንድናደርግ የሚያስችል ያ የእግዚአብሔር መንፈስ ነው። ለዚህ ነው ጳውሎስ በኃይል ሁሉ እየበረቱ እንዲሄዱ የሚጸልይላቸው። የክርስቲያኖች ፈተና ብዙውን ነገር በግል ማድረግ ስለለመዱ የእግዚአብሔርንም ስራ ምናልባት በራስ ጥረት በራስ አመለካከትና በራስ መንገድ ለማድረግ የሚሞክሩ ብዙ ናቸው። ዛሬ እግዚአብሔር ክንድ መካከላችን ሲንቀሳቀስ ማየት ከፈለግን ሌላ አማራጭ መንገድ የለም። ከራሳችን ትምክት ወጥተን ሙሉ በሙሉ በእግዚአብሔር ላይ መደገፍ መቻል ነው። እኔ ማለትን አቁመን ክርስቶስን ማስቀደም ነው። የትዕቢት ሁሉ መሰረት ያ እኔነት መንፈስ እኮ ነው። ሰይጣንን ከነበረው ክብር ያወረደ ፍሬ ያለው ዛፍ ቀጥ ብሎ መቆም አይችልም፣ ጎንበስ ይላል። የመንፈስ ቅዱስ ፍሬ በውስጣችን ሲሆን ለይነት ይቀርና በትህትና ጎንበስ እንላለን። ለዚህ እኮ ነው ጌታ ምን አለ? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ የዋህ በልቤም ትሁት ነኝና። ያለ ትህትና ያለ የዋህነት ክርስቶስን ደስ የሚያሰኝ ህይወት ይዘን ልንመላለስ አንችልም። እዚህ ጋር ላቁምና አንዳንድ ሀሳብ ጨምሩ ካላችሁ የመጨረሻውን ከማጠቃለሌ በፊት ለእናንተ ደግሞ ጊዜ ልስጣችሁ።